ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምጽ ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ ለስደት ከተዳረጉት መካከል ፎሾ በተሰኘ ሙዚቃ ቡድናቸው የሚታወቁት 3 ህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያን ሙዚቃ ጭንቀታቸውን ይረሱ ይረዳቸው መሆኑን ይናገራሉ። የህትማማቾቹ ወላጆች በቀድሞው ሶቪየት ህብረት ባገኙት የከፍተኛ ትምህርት ዕድል ከኢትዮጵያ ወደ ዩክሬን አመርተው በዩክሬን ሃርኬቭ ውስጥ ይኖሩ ነበር። ከ30 አመታት በላይ በከተማዋ ውስጥ በህክምና ሙያ ላይ ተሰማርተው ሰርተዋል። ወንድ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። ጀርመን የምትገኘው ሳራ ፈሳዬ ከዚህ ቤተሰብ ጋር ታስተውቀናለች።
ፎሾ በሚል መጠሪያ ይታወቃል። 3 እህትማማቾች የሚገኙበት የሙዚቃ ቡድን በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ሁለት ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት አመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖርበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሃርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ስቱትጋርት የገቡ የቤተሰብ አባላት ናቸው።
አጠቃላይ ስኮላርሺፕ ለሶቪየት ህብረት ተሰጠ ነበር ለኢትዮጵያውያን እና ከኢትዮጵያ መጣን። ያው እኔ ሜዲሲን ያጠናሁት አዎ ሜዲሲን አጠናው ከዛም ወደ ፒኤችዲ መጣው። ፒኤችዲን ወስጄ ስፔሻሊስት ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በተዳሩ ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው።
ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ አለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ብርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከህክምና ስራቸው ጎን ለጎን ይሳተፉበት እንደነበር የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንደወዳት አድርጎኛል ይላሉ።
በበኩሌ እኔ ዩክሬንን ወዳታለሁ። በጣም ጥሩ ሀገር ነው። እንጃ እኔ ወደ ክርስትናውም ስለዘነበልኩ ይሆናል አቅም ከነሱ ጋር ቤተሰብ ነኝ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡም ይወዳቸዋል። እዛ ተማሩ አደጉ።
ከአብራካቸው የተገኙት 3 ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በህክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም 2 ዲግሪዎች አሏት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። 3ቱም በጋራ በሂፕሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል።
Yeah, our band exists from
2019 yeah so yeah we መሰረተው በመሰለ የተደገፉ ዘፈኖቻችን YouTube ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስታግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል።
Something is Ethiopian so we put it in our track. We still in a journey to add more and we are hoping that we're going to travel to Ethiopia.
አሁን በስደት በሚገኙባት በጀርመን ስቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያልዋቸውን ሌሎች ክህሎቶች እየቀሰሙ የሚገኙት 3 እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ።
And the German government told us that your degrees are very good.
የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሙያችሁ እንድትሰሩ እንፈልጋለን ብለናል። በመሆኑም ነጻ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ ይሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። We are all the same. Don't let your eyes deceive. ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የደንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻው ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሐዘን ስሜት ውስጥ እንዳሉ
ሮኬቶች መፍሰስ ጀመሩ እና አካባቢው በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችንን አስነስተን ወጣን። ከግቢ ወጣን የት እንደምንሄድ አናቅም፣ ግን ምን ወሰነን የምን አገለግልበት ቸርች አለ በተጨማሪ ምን አገለግለው እና እስቲ እዛ ሄደን እንረፍ ምን እንደሚመጣ ዛኔና በነሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄደን አንስነድ መንገድ ላይ ሮኬቶች ይፈሳሉ። በዛ ሰዓት ውስጥን አልፈን ወደ ቸርች ሄድ ነው። እግዚአብሔር ታማኝ ነው ሸፍኖን እዛ ቸርች ገባን።
የቤተሰቡ አባላት ባለፉት 2 አመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ መስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ።
የጀርመን መንግስት በእውነት ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻለም። ያው ቀላል አይደለም። 1 ሚሊዮን 300 ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ የምግብ ፍጆታን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መጥቶ ሰው መውቀስ አይገባም። የተሰጠነው ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው። አድሎ የለም። ጥቁር ነጭ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት።
ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፎስ እንደሆናቸው ይገልጻሉ።
We came here, we were traumatized, and to be honest, what was a safe place for us was to do our concerts.
መጀመሪያ እንደመጣን በነበረውን አፍተባብለን እኔ ሙሉን ጻፍኩት። በአሁን ወቅት ለወደፊት የምሰራቸው ቅሮች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን።
Haters hit on me while I'm making it's like it's a part of it extra. Yeah.
እነዚህና ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቁን። ለአሜሪካ ድምጽ ሳራ ፍሳዬ ከፍራንክፉርት ጀርመን።
ሳራና መሰግናለሁ። በመቀጠል ደግሞ ወደ ዩናይትድ ስቴትስ ወደሚመለሰን ዘገባ እንሻገራለን። ሀበሻ ማምስ በጎርጎሳውያኑ 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገች እናት የተመሰረተ ዲያስፖራ እናቶች በተለያዩ ጉዳዮች ዙሪያ የሚወያዩበት ዝግ የፌስቡክ ቡድን ነው። ቡድኑ በዓለም ዙሪያ ከ15000 በላይ የሚሆኑ የዲያስፖራ እናት አባላት ያሉት ሲሆን በውጭው ዓለም ልጆችን ማሳደግ፣ ትዳር፣ ትምህርትና ጤናና ሌሎች ዘርፈ ብዙ ርዕሰ ጉዳዮችን እያነሳሳ ውይይት ይደረግባታል። ኤደን ገረመው ከገጹ መስራችና ተሳታፊዎች ጋር አጭር ቆይታ አድርጋለች።
ሀበሻ ማምስ ገጽን የጀመርኩት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናስሁን ነው። ያኔ ላደርግ የፈለኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘት ነበር። የመጀመሪያ ወንድ ልጅን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጅን ይዤ በተመጻፍትና መጫወቻ ቦታዎች በሚሄድበት ጊዜ እኔንና የኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ አሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በአለም ዙሪያ ካሉ እናቶች ጋር የመገናኘት ሁኔታ ተከተለ።
የሀበሻ ማምስ ፌስቡክ ገጽ በአሁን ሰዓት ከ15000 በላይ በአለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል። የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ አመታት ቆይታለች። ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮችና የሚንሸራሸሩ የተለያዩ ሐሳቦች አድማሷን እንደሰፉት ትገልጻለች።
They talk about so many different things. I mean, you can go on there and talk
በዛ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መታ ይሄ ስራ እየሰራው ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ካማታቸው ጋር ችግር አጋጥሟቸው ሊሆን ይችላል ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍች ጉዳይም ሊሆን ይችላል ሰው ማማከር ቢሹ አማራጩ እዛው አለ።
ዮርዳኖስ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች።
My daughter was diagnosed with type 1 diabetes and I was so lost. It was like
ሴት ልጄ ታይፕ 1 የሚባለው የስኳር ህመም አለባት ሲባል በጣም ነበር ግራ ይገባኝ። እንደናት ተፈትኝ ነበር። ከዛ ገጽ ላይ ወጥቼ ልጄ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ ምን ማድረግ ይችላልው ብዬ ጠየቅኩኝ። ከመቅጽበት በዚህ ጉዳይ ላይ ብዙ መልሶች አገኘው። ሊረዱሽ የሚችሉ ታይፕ 1 የሚባለው የስኳር በሽታ ያለባቸው ህፃናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራስኮ የበሽታው ታማሚ ነኝ ነገር ግን ይሄንን መረጃ አላውቀውም።
በተመሳሳይ የቨርጂኒያ ግዛት ነዋሪ ሆነችውና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ በተጨማሪም በተለያዩ ግዛቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች።
እኔ በእውነት ተገባ ላይክ single mom በሚለው ማለት ነው እና ብቻ በsingle mom group ላይ ብዙ single momዎች አሉ support አለው እንደዚህ ሲከፋሽም ወይም ደግሞ ለልጆች ልጅ አሁን 14 አመት ነው በጊዜው በትንሽ ልጅ ነበረ የተለያየ ጠባዮች ስታይ ኦኔ ብቻ አይደለም እንደዚህ happen ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ DMV ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ የተለያየ ሰርቪሶች አሉ። የሆነ ነገር ብትፈልጊ ኢትዮጵያን መቀመላት ብትፈልጊ ሬስቶራንቶች እዚህ ቦታ አበልቻለሁ በሚለው በቃ የተለያየ ኢንፎርሜሽኖችን እንቀባበለው ማለት ነው። ሁላችንም በሞያም ቢሆን የምጠይቀውን ነገር ስለምችለው ድረስ መልሳለሁ። እንዲሁም ደግሞ ሰውን ቢዝነስም አግኝቻለሁ።
ግጹም መስራች በሪ ገብረህይወት በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ።
They have grandma, grandpa, aunt, uncle, cousin who live nearby.
ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወልዱ ሴቶች የአያት የአክስት በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖርም እንኳን ሁሉም የራሳቸው ስራ አላቸው። ስለዚህ ልጆችን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ህፃናት ማቆያ ማስገባት ወይም ለልጆች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች እነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገርና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የራስ ቤት እንክብካቤ እስከ 40 እና 80 ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይሄም ተደጋግሞ ለውይይት የሚቀርብ ነገር ነው።
ሀበሻ ማምስ በቀጣይ አመት ታህሳስ 2017 ዓ.ም ላይ 10ኛ አመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በአለም ዙሪያ ያሉ እናቶች በአካልና በድረገጽ የሚገናኙበት በቀናት የሚቆይ እናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ በሪ ገብረህይወት አጋርታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ።
እድንና መሰግናለሁ። ሳሊት አምራት ገዛኸኝ የገጠርና የከተማ መስተጋብርን ተመስጦና ተፈጥሮን በሚመለከቱ የስነ ጥበብ ስራዎቹ ይታወቃል። ከጋቢና ቪኦኤ ጋር ያደረገው ቆይታ በመቀጠል ይቀርባል።
ድሮ ልጅ ሆኜ ማስታውሰው እኔ በጣም ህፃን ሆኜ ድንጋይ እየደራረብኩኝ ቆርቆሮ ላይ መሬት ላይ አፈር ላይ እና በጭቃ በመናምን ከበፊት ጀምሮ ሰራ ነበር እንግዲህ ሳስታውስ። ከዛ በኋላ ደግሞ ኤሌመንተሪ ትምህርት ቤትም እንደዚሁ በገባው ጊዜ በጣም ማስታውሳቸው ሰብጀክቶች እነዚህ ናቸው፣ ስዕል፣ ስፖርት፣ ሙዚቃ እነዚህ ላይ ነበር በደንብ እምሰራው። ከዛ ደግሞ ሃይ ስኩልን ስገባ በአጠቃላይ ስሜቴ እንደዚሁ የስነ ጥበብ ነገር ላይ ነው። ከዛ ወደ አርት ስኩል ገባው ማለት ነው። እንደገና ደግሞ አርት ስኩል በ1992 ከወጣው በኋላ እንግዲህ በዚህ በ23 እና 24 አመት ውስጥ እንደዚሁ በስቱዲዮ ሰዓሊነት ከሰዓሊዎች ጋር አብረን የተለያዩ ስቱዲዮዎችን ክሬት ያደረግን፣ ለምሳሌ እንደ ናስ ስቱዲዮ፣ እንደገና ደግሞ ነፃ አርት ቪሌጅ እንደዚሁ 11 ሰዓሊዎች ይሆንን ራሳችን ስዕሉን ምኑን እየሰራን፣ እንደገና ደግሞ የተለያዩ የስነ ጥበብ አክቲቪቲዎችንም ደግሞ እንደዚሁ በዛ በነጻ አርት ቪሌጅ ውስጥ ከተለያዩ ሰዓሊዎች፣ ገጣሚዎች፣ ህፃናቶች እንደዚህ ስዕል እያስተማርን የራሳችንን ኤግዚቢሽን እያደረግን እንግዲህ እስካሁን በዚህ በ23 እና 24 አመት ውስጥ በዚህ ስራ ውስጥ ነው እንግዲህ ያለ ነው።
እንግዲህ ታምራት ስራዎችህ አይነግቡ ከመሆናቸው ተሻግረው የተለያዩ መልእክቶችን የሚያስተላልፉ የራሳቸውን ሐሳብ የተሸከሙ ናቸው። ስራዎችህ በምን በምን ጉዳዮች ላይ በዋናነት እንደሚያተኩሩ እስቲ ለአድማጮች አጋራልን።
የኔ ስራ በብዛት የሚያተኩረው ምንድነው? በአጠቃላይ አሁን የገጠር ማህበረሰብ ህይወት ስንል የምናስበው ብዙ ነገር አለ። ባህል አለ፣ ምግብ አለ፣ መንፈሳዊነት አለ፣ ኪነንጻ አለ፣ በጣም ብዙ ነገሮች አሉ። ከነሱ ብዙ እዛ ውስጥ ጥናት አረጋለሁ፣ እዛ ውስጥ ያሉትን ነገሮች አጠናለሁ። እንደገና ደግሞ በአጠቃላይ ደግሞ ከተማ የምትለው ይሄ አርባን የምትለው ደግሞ አለ። ከተማ ላይ ያለው ስለ ልቦና እውቀት፣ ኪነንጻ፣ መንፈሳዊነትን በለው ፍልስፍና፣ እነዚህ ነገሮች ሁለቱ ጋር ያለውን ዓለም አንድ ላይ በመደባለቅ እኔ ውስጥ ልክ እንደ ወደ ውጭና ወደ ውስጥ እንደ መተንፈስ ሆነው እንዲሰሙኝ ነው ብዙ ጊዜ ምርምር ማድረገው ሁለቱ ዓለሞችን አንድ ላይ አቀናኝቼ አንድ ስሜት አንድ መንፈስ ሆነው በውስጤ እንዲሰሙኝ ነው በብዛት የምሰራውና ከሱ ነው መነሻዬ።
ባንዳን ስራዎች ደግሞ የአየር ንብረት ለውጥን የከባቢ አየር ሁኔታንም የሚመለከቱ የክዋኔ ጥበባትን ተከውናለሁ። ወደነዛ ጉዳዮች የመሳበህ ምክንያቱ ምንድነው? በተለይ ፐርፎርማንስ አርት ወይንም ደግሞ የክዋኔ ጥበብ በሚባለው ዘርፍ ከመታደርገው እንቅስቃሴ ጋር የተያያዘ ነው?
አዎ ምንድነው እንግዲህ እነዚህ ሁለቱን ከተማንና ገጠርን በመታሰብ ጊዜ የተለያዩ ነገሮች አሉ። በከተማ ውስጥ ያሉ ዕቀቶች ኢንዱስትሪዎች የተለያዩ ነገሮች አሉ። ደግሞ በገጠር ያለው ማህበረሰብ ከአካባቢው ጋር እንዴት ነው የሚኖረው በእያልኩ ሳጠና እንደገና በጣም ከኔቸር ጋርና ከተፈጥሮ ጋር በጣም ፍሬንድሊ ሆኖ የምታይበት ሁኔታ አለ። እና ወደ ከተማው ጋር ደግሞ ስትመጣ የተለያዩ ደግሞ የኢንዱስትሪ ጉዳዮችን የተለያዩ ዕቀቶችና ቴክኖሎጂካሊ ሆኑ ነገሮችም ደግሞ አሉ። የነሱ ደግሞ ግብአት ለተፈጥሮ ምንድነው የሚሰጠው ከኢንቫይሮንመንት ጋር ከአካባቢው ጋር ካጠቃላይ የሚለውን በማሰብ ሁለቱ ለተፈጥሮ ያወጡትን ያዋጡትን ብሮች አብሬ በማስቀመጥ ከተመልካች ጋር የራሳቸውን ግምት እንዲሰጡበት እንደዚህ አቀርባለሁ ማለት ነው። አንዱ አሁን ለምሳሌ ከኢንቫይሮንመንት ብቻ ሳይሆን አሁን ኢንቫይሮንመንትንም ይዞ እንደገና ደግሞ ከማህበረሰቡ ከተፈጥሮ ጋር ያለው ቁርኝት ከእጽዋት ጋር ያለው ቁርኝትን እንደገና ደግሞ የከተማውስ እንዴት ነው ከእንደዚህ ጋር ያለው ቁርኝት የሚለውን ሁለቱን ሁልጊዜ መርጃ አድርጌ እኔ ውስጥ ባላንስ መሆን አለባቸው። የአንደኛው ወይ የሌላኛው ዶሚናንት ሳይሆን ሁለቱ ተመጋግበው ለተፈጥሮም ለአካባቢውም ለአጠቃላይ ስነ ምህዳሩ ፖዚቲቭ ነገርና የሚሰጥበትን ነገር ነው ብዙ ጊዜ ምርምር ማደርገው።
ታምራት ከዚህ በተጨማሪ የተለያዩ ባህሎችን መሰረት በማጥናት ፊደላትን ተፈጥራለህ ውጋፍ ትለዋለህ አንተ የውጋፍ መነሻ ምንድነው? አላማውስ ምን ነበረ? የነዚህን ፊደላት መፍጠርህ ግቡ?
የሰሌ መነሻ ኢንዲጂነስ ማህበረሰብም ይሁን የከተማው ማህበረሰብም ይሁን እንደገና ደግሞ በገጠር ያለው ማህበረሰብም በማጠና ጊዜ ምግቦቹን አለባበሱን ስነቃሉን ያውን ያልኩን ያጠቃላይ በዛ በከተማው እንደገና ተቆፍሮ የሚገኝ ይሄ ባህላዊ ወይ ዘመናዊ ኪነ ህንጻዎችን እነዚህ አይነቶችን ነገሮችን ወደ ስዕል ሳመጣ የተለያዩ ፎርማት ይሆኑ ይመጣሉ። አንዳንድ ያሁን ለምሳሌ በአጠቃላይ የከተማን ስሜት ሰወክል የጂኦሜትሪክ ስሜቶችን ይዞ ከተማን ስታስብ በጣም ጂኦሜትሪካል የሆኑ መስመሮችና ላይኖች ነው የምታየው። እንደገና ደግሞ ወደ ገጠር ስትሄድ በጣም ኦርጋኒክ የሆኑ ናቹራል የሆኑ ሼፖችን ነው የምታየው። እና እነሱ ላይ በጣም በማተኮር እነሱ ደግሞ ስዕሌ ውስጥ ወደ ቅርጽና ወደ ሲምቦል ወደ ምልክት ይሆኑ ይመጣሉ። እና በእንደዚህ በሁለቱም ውስጥ ያሉትን የተለያዩ ባህላዊ የሆኑ በሃይማኖታዊ የሆኑ የተለያዩ ብዙ ይሄ ነው የማይባል ብዙ ነገሮች አሉ። እነሱን ነገሮች ሳጠና ለነሱ ደግሞ የምልክት ውከላ ሰጣለሁ። አሁን ለምሳሌ በኮንሶ ውስጥ ያለ አንድ የመቃብር ቦታ ሊሆን ይችላል። እንደገና ደግሞ በሃዲያ ውስጥ ወይ በተለያዩ ጎሳዎች ውስጥ ያሉ የተለያዩ ባህላዊ ፍርድ ሊሆን ይችላል። እና እነሱ ውስጥ ያለውን ያንን ስያሜና የዛ የባህላዊ ፍርድ ቅርጹን ከቅርጹ በመነሳት ወደ ሲምቦልና ወደ ጠልሰም ወደ ፊደል በማዞር እነዚህ ትንሽ የሆነ አንትሮፖሎጂካል የሆኑ ጥናቶችንም በተለያዩ ማህበረሰብ ውስጥ እያጠናው የስዕሌ ግብአት አደርጋቸዋለሁ። ወደ ፊደልነት ወደ ምልክትነት ከነዛም ይወጣሉ ማለት ነው።
ስራዎች የተለያዩ ቅርጾችና የተለያዩ ሁኔታዎችን የሚያሳዩ ናቸው። ከሸራና ከእንጨቶች የምሰራቸው ስራዎች አሉ። ከሸክላ ብቻ የምሰራቸው ስራዎች አሉ። ከጨርቃ ጨርቆች አሉ። ቀደም ብለን በጠቀስከው ሁኔታ ደግሞ ፊደላትን በማዳቀል የምትፈጥራቸው ደግሞ የጥበባት ስራዎች አሉ። ስራዎችን ለመስራት ስትነሳ ከግምት ውስጥ የምታስገባው ወይንም ደግሞ የመጀመሪያ ግብ አድርገህ የምታየው የራስህን ስሜት ለማስፈር መፈለግ ነው ወይንስ ደግሞ ይሄ የምሰራው ስራ ለተመልካች ወይም ለታዳሚው መልእክት ሊኖረው ይገባል የሚለውንም ታስበዋለህ? ቅድሚያ የምሰጠው እንዴት ነው?
ቅድሚያ የምሰጠው እንግዲህ እኔ ራሴ እነዚህ በሁለቱን ዓለሞች እኔ ውስጥ እኩል ሆኖ እንዲሰሙኝ ይፈልጋለሁ። አሁን ለምሳሌ በአጠቃላይ አሁን የከተማ ዕውቀት ሲባልና የገጠር ዕውቀት ወይ የኢንዲጂነስ ማህበረሰቦች ኮንትሪቢዩሽን ሲባል እነሱ ኮንትሪቢዩት የሚያደርጉት ነገር እኔ ውስጥ ልክ እንዳልኩ ወደ ውስጥና ወደ ውጭ እንደመተንፈስ ሆኖ እንዲሰማኝ ከመፈለግ እዛ ውስጥ ሙከራ ሳረክ ከዛ ቀጥሎ ነው ደግሞ ወደ ተመልካች ወደ አርት ወደሚወዱ ሰዎች የሚሄደው። መጀመሪያ የኔ ምርምር ነው፣ እኔን እዛ ውስጥ ማስታረቅ ነው መጀመሪያ የማደርገው።
እምቅ ችሎታ በውስጣቸው ያሉ በርካታ ወጣቶች አሉ። ወደ ስኬት ለማምራት ግን ከምን መጀመር እንዳለባቸው ላያውቁ ይችላሉ። ካንተ ልምድ ተነስተህ አንድ ሁለት ነገር በለን፣ ምን ማድረግ አለባቸው?
ውስጣቸው ለመስራት የሚፈልገውን በሱ ላይ በጣም መታገልና በሱ ላይ መጠንከር ነው። አንድ ነገር ላይ የሚያደርግ ሰው ምንድነው ኢንስፓየርድ የሚያደርጋቸው ቢሰሩ እንዳይደክሙ የሚያደርጋቸው ነገር ሁሌም እሱን መፈለግ እያንዳንዱን የቀን ውሏቸውን በመነቃቃት እንዲውሉት ያደርጋል። እንደገና ደግሞ የሚያስቡት ታርጌት ላይም ራሱ በደስታና በመነቃቃት እንዲደርሱ ያደርጋል። እና የሚወዱትና ኤነርጂ የሚሰጣቸው ላይ እሱ ላይ በጣም መቆየትና ቢሰሩ ጥሩ ነገር ይመጣል ብዬ እሱን ነው ልል የምችለው።
እጅግ በጣም አመሰግናለሁ ታምራት ገዛኝ፣ ሳሊ ነህ እንዲሁም ደግሞ የክወና ጥበብ ባለሙያም ነህ። ለአድማጮቻችን ስላካፈልከን ሐሳብ ሁሉ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። መልካም ነገር ሁሉ ይግጠመህ።
አመሰግናለሁ። እኔም አመሰግናለሁ ሀብታው። መልካም ቀን።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዝዩን በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ።